makenyam bor walitti deebina nagaatti bula. The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Peace and security issues continue to be a source of great concern to us.
የሰላምና የጸጥታ ጉዳዮች በከፍተኛ ደረጃ አሳሳቢ መሆናቸውን ቀጥለዋል።
የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ናቸው። በዛሬው የአፍሪካ መሪዎች ስብሰባ መክፈቻ ከተናገሩት የተወሰደ ነው። ዝርዝሩን በእለቱ አብይ ርዕስ ይዘናል።
የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በአፍሪካ የሳህል አካባቢ አገሮች ሽብርተኝነት ሊዋጉ አገሮች ፈረንሳይ ወታደራዊና የገንዘብ እርዳታ እንደምትሰጥ አስታወቁ።
የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ በሚል በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅ ለህዝቡ ጥያቄ መልስ የማይሰጥ እንዳውም የተጠቀሙበት ቋንቋና አገላለጽ ህዝብን የሚያራርቅና የሚያቃርን ከፋፋይ ነው ሲሉ የኦሮሞ መብት ተሟጋጅ ድርጅቶች ተቃወሙ። የሚሉት ዜናና መጽሔት ክፍለ ጊዜ ከሚቀርቡት ውስጥ ናቸው።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከዛሬ ሰኞ ሰኔ 26 2009 ዓ.ም ዝግጅቶቻችን ጋር ተረኛ አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዓለም ዜና እናሰማለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በያዝነው ሳምንት በሃምበርግ ጀርመን በሚደረገው በኢኮኖሚ የበለጸጉ ሀገሮች ጉባኤ ላይ ከመገኘታቸው በፊት ዛሬ ከጀርመን ከፈረንሳይና ከኢጣሊያ መሪዎች ጋር እንደሚነጋገሩ ገልጸዋል። ዛሬ ማለዳ ላይ በትዊተር ባስተላለፉት መልእክት ትራምፕ ከቻንስለር አንገላ ሜርከል ከፕሬዚደንት ኢማኑዌል ማክሮንና ከጠቅላይ ሚኒስትር ፓውሎ ጀንቲሎኒ ጋር ስለምን እንደሚነጋገሩ አልገለጹም። አንገላ ሜርከል በበኩላቸው የቡድኑ 20 መሪዎች በሚያካሂዱት ጉባኤ አሸባሪነትን መታገል በመቀጠሉ ላይ በሰፊው ይስማማሉ፣ በሌሎች ነጥቦች ግን ልዩነት ይኖራቸዋል ብለዋል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በትላንትናው ዕለት በትዊተር አማካኝነት በላኳቸው መልእክቶች በዩናይትድ ስቴትስ የመገናኛ ብዙሃን ላይ አነጣጥረዋል። ከአስር ዓመት በፊት የተቀረጸውና ሬስሊንግ ማለት ሰውን ሲደበድቡ የሚያሳየው ፕሬዚዳንቱ የላኩት የቪዲዮ ምስል በተደጋጋሚ የሐሰት ዜና የሚል ስያሜ በሰጡት በሲኤንኤን ቴሌቪዥን ጣቢያ ላይ ያነጣጠረ ነው። የአሜሪካ ድምፅ ዘጋቢ ሪቻርድ ግሪን ተከታትሎታል። አሉላ ከበደ ያቀርበዋል።
የቪዲዮ ምስሉ ትራምፕ ከነጻ ትግል ወይም በሬስሊንግ ፍልሚያ በመደባደቢያው መድረክ ወጣ ብሎ አስመስሎ በተሰናዳ የውሸት ትርኢት የሲኤንኤን ምልክት የለበሱ ሰው መሬት ላይ ጥለው ሲደበድቡ ያሳያል። ከፍተኛ ውዝግብ የቀሰቀሰውን በዚህ በትዊተር አማካኝነት የተሰራጨ ቪዲዮ ምስል የላኩት የተከላከሉት የዋይት ሀውስ የአገር አስተዳደር ጉዳዮች አማካሪ ቶም በሰርት በትላንትና ዕለት ከኤቢሲ ቴሌቪዥን ህብረተሰብ ጉዳዮች ላይ የሚያተኩር ፕሮግራም ጋር ባደረጉ ቃለ ምልልስ በዚህ በጋዜጠኞች ላይ የተደቀነ ጥቃት ተደርጎ መወሰድ የለበትም ብለዋል።
You don't think that's a threat to anyone. You don't think that's sending a message. Do that to the media. Do that to CNN.
እና ያ በሌሎች ላይ የተነጣጠረ ጥቃት አይመስሎትም? ይህም መሰል ነገር በመገናኛ ብዙሃን በጋዜጠኞች ላይ መቃጣት ይቻላል የሚል መልእክት ማስተላለፍ መስሎ አይታዩትም?
የጋዜጠኛዋ ማርታ ረዳት ጥያቄ ነው።
No, I certainly don't. I don't think so. And I think that importantly here, he's a genuine president expressing himself genuinely.
ፈጽሞ እንደዚህ አይደለም። በፍጹም አይመስለኝም። ፕሬዚዳንቱ በቀጥታ ስሜታቸውን ሳያድበሰብሱ የገለጹበት ነው የሚመስለኝ። ለዚህም ነው የተመረጡት። በጣም ቀጥተኛ ሰው ናቸው። ሰዎች ፖለቲከኞችን ይመለከቱና ደሞ እርሳቸውን ሲያዩ የሚረዱትና ከራሳቸውም ጋር የሚያዛምዱት ሰው ሆነው ነው የሚያገኟቸው። ታምባሰርት የሰጡት የመከላከያ ሐሳብ ነበር። ይሁንና ፕሬዚዳንቱ የአስተያየት ቀኑን ሙሉ ጠንካራ ትችት ቢያወርድባቸውም ትራምፕ ግን ከሰዓት በኋላም የሐሰት ባሉት የመገናኛ ብዙሃን ላይ ድልጉን አጽፋለሁ ሲሉ ሌላ የትዊተር መልእክት መላክ ነው የመረጡት።
The fake media is trying to silence us, but we will not let them. Because the people know the truth.
የሐሰት መገናኛ ብዙሃን ሊያፍነን እየሞከረ ነው። አንፈቅድለትም። ምክንያቱም ህዝቡ እውነቱን ስለሚያውቅ ስለሚረዳ። የሐሰት መገናኛ ብዙሃን ወደ ዋይት ሃውስ እንዳንገባም ለማስቆም ቢጥር አሁንም ፕሬዝዳንቱ እኔ ነኝ ነበር ያሉት ትራምፕ። ማወዛገቡ እንደቀጠለ ነው።
ዩናይትድ ስቴትስ ትላንት ሌሊት ደቡባዊ ሶማሊያ ላይ ወታደራዊ ጥቃት ማካሄዷን የዩናይትድ ስቴትስ የአፍሪካ ዕዝ ለአሜሪካ ድምጽ ሬዲዮ ተናግሯል። የጥቃቱ ኢላማ ምን እንደነበረ የዩናይትድ ስቴትስ ወታደራዊ ዕዝ አልገለጸም። ይሁንና የጥቃቱን አንድምታ እየገመገመ መሆኑን ገልጿል። በደቡባዊ ሶማሊያ ያሉ የጸጥታ ምንጮች ለአሜሪካ ድምጽ ሬዲዮ የሶማሊኛ አገልግሎት በገለጹት መሰረት ጥቃቱ ኢላማ ያደረገው በታችኛው ሸበሌ ክልል የአልሸባብ ባለስልጣንን አሳፍሮ ይጓዝ የነበረ መኪናን ነው። ስማቸውን መግለጽ የማይቻል ከፍተኛ የጸጥታ ባለስልጣን ጥቃቱ መኪናዋን እንደመታና ተሳፋሪዎቹ እንደተገደሉ ተቆመዋል። ኢላማ የተደረጉት የአልሸባብ አማጽያን ፑንትላንድ ያለው ቡድን አባላት መሆናቸውን ባለስልጣኑ አክለዋል።
የተባበሩት መንግስታት ድርጅት የስደተኞች ጉዳይ ተቋም ማዕቀብን የሚመለከተው ኮሚቴ ለሊቢያ ጦር መሳሪያ እንዳይሸጥ ዓለም አቀፍ ማዕቀብም እንዲጣል፣ ህገወጥ በሆነ መንገድ ሰዎችን የሚያሸጋግሩ ላይ ደግሞ የገንዘብና የዝውውር ማዕቀብ እንዲታከልበት ጥሪ አቅርቧል። በስደተኞችና ከተለያዩ አገሮች ፈልሰው በሚጓዙ ሰዎች ላይ ከባድ በደል የሚፈጽሙትም በማዕቀቡ እንዲካተቱ ነው የስደተኞች ጉዳይ አገልግሎቱ የጠየቀው። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚቴ የማዕከላዊ ሜዲትራኒያን ባህር ልዩ ልዑክ ቪንሰንት ኮንቼቴል ከባድ እርምጃ መውሰድ ይኖርብናል ብለዋል። የተባበሩት መንግስታት ድርጅት በገለጸው መሰረትም በያዝነው ዓመት በስድስት ወራት ጊዜ ውስጥ ብቻ 84,830 ከተለያዩ አገሮች ፈልሰው ጣሊያን ገብተዋል። ካለፈው ዓመት በ18% መጨመሩም ተገልጿል። በ2070 የሚገመቱ ሰዎችን ለማሻገር ሲሞክሩም ወይም ባህር ተሻግረው ለመጓዝ ሲሞክሩ ለእልፈት ተዳርገዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ከቃጣር ጋር ዲፕሎማሲያዊ ጠብ ያላቸው ሳውዲ አረቢያና ወጋኞቹ ሀገሮች ቃጣር የቀረበላትን የጥያቄ የምታሟላበት የጊዜ ገደብ በ48 ሰዓታት እንዲራዘም አድርገዋል። የባህረ ሰላጤ ሀገሮቹ በቃጣር ላይ የማዕቀቡ ጉዳዮች በሰላም እንዲፈታ በመጣር ላይ ያለችው ኩዌት ትላንት ሊያበቃ የነበረው የጊዜ ገደብ እንዲራዘም በመጠየቋ ነው የተራዘመው። ሳውዲ አረቢያ፣ የተባበሩት የአረብ ኤሚሬቶችና ግብጽ ለአንድ ወር ከሚጠጋ ጊዜ በፊት ከቃጣር ጋር የነበራቸውን የዲፕሎማሲያዊና የንግድ ግንኙነት አቋርጠዋል። ቃጣር ከኢራን ጋር በመተባበር አሸባሪነትን ትረዳለች የሚል ክስ ነው ያቀረቡት። ቃጣር ክሱ መሰረት የለውም በማለት አስተባብላለች። ሳውዲ አረቢያና አጋሮቿ አገሮች ያቀረቡት ጥያቄ የቱርክ ወታደሮች ከሀገሪቱ እንዲወጡ ባለቤትነቱ የሀገሪቱ መንግስት የሆነው አልጀዚራ ሚዲያ እንዲዘጋ፣ ከኢራን ጋር ያላትን ግንኙነት እንድትቀንስ የሚሉትን ያቀፈ ሲሆን የሀገሪቱን ሉዓላዊነት አሳልፎ የመስጠትን ያህል በመሆኑ አይቻልም ሲሉ የቃጣር የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱልራህማን አሊ ታኒ አስገንዝበዋል።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከቻይናው ፕሬዚዳንት ሺፒንግና ከጃፓኑ ፕሬዚዳንት ሺንዞ አቤ ጋር በተናጠል በሰሜን ኮሪያ የኒኩለር ፕሮግራም ስለሚደቅነው አደጋ በስልክ ተነጋግረዋል። ትራምፕና የቻይናው መሪ የኮሪያ ባህረ ገብ መሬት የኒኩለር መሳሪያ ባለቤት እንዳይሆን ለማድረግ ስላላቸው ቁርጠኝነት ገልጠዋል። ትራምፕ የሰሜን ኮሪያ ቦለስቲክ ሚሳይል ስለሚደቅነው አደጋም አንስተዋል ሲል የዋይት ሀውስ ቤተ መንግስት ገልጠዋል። የቻይና መንግስት መገናኛ ብዙሀን በበኩሉ አሉታዊ የሆኑ ችግሮች ወይም ነገሮች የቻይናንና የዩናይት ስቴትስን ግንኙነት ጎድተዋል ሲሉ ሺፒንግ መናገራቸውን ጠቅሷል። ትራምፕ ከታይዋን ጋር የተሳሰሩ ነገሮችን አስመልክቶ ያላቸው አያያዝ አንድ ቻይና በሚለው የቻይና ፖሊሲ መሰረት ይሆናል የሚል ተስፋ እንዳላቸው የቻይናው መሪ ለፕሬዚዳንት ትራምፕ ማስገንዘባቸውንም የቻይና መገናኛ ብዙሀን ጠቁመዋል። ዩናይትድ ስቴትስ እንደ አውሮፓውያን ዘመን አቆጣጠር ከ1979 ዓ.ም አንስቶ ታይዋን የቻይና አካል ነች የሚለውን የቻይና ኦፊሳሌ ኦፊሴላዊ አቋም ስትደግፍ ቆይታለች። ባለፈው ሳምንት ታዲያ አሜሪካ ለታይዋን የ1.42 ቢሊዮን ዶላር የሚያወጣ መሳሪያ ለመሸጥ ወስናለች።
በመጨረሻም አንድ የዩናይትድ ስቴትስ ባህር ኃይል የጦር መርከብ ደቡብ ቻይና በምትገኝ አጨቃጫቂ ደሴት ላይ 12 ኖቲካል ማይሎች ተጉዟል። ቻይና፣ ታይዋንና ቪየትናም ትሪቶን የተባለችውን ደሴት ትገባናለች በማለት ይጨቃጨቁባታል።
አድማጮች፣ ለሰዓቱ ያለን ዜና የተመደበው ክፍለ ጊዜ እዚሁ አበቃ። ቮይስ ኦፍ አሜሪካ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የዕለተ ሰኞ ሰኔ 26 2009 ዓ.ም ምሽት ዝግጅታችን አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን የሰኞ ሚያዝያ 2 2009 ዓ.ም ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስተላልፋል። ወደ ምሽቱ አብይ ርዕስ ከመሄዳችን አስቀድሞ ታዲያ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ከወዲሁ ለቅምሻ እንበል።
19-20 ዓመታት ይሆናል የትግራይ ጦርነት ቀጠና። ይህንን ያልተረጋጋ ሁኔታ ወይ የጦር ቀጠና መሆን በትግራይ የልማት እንቅስቃሴ፣ የሰላም እንቅስቃሴ እንዲሁም በማህበራዊ መረጋጋት ዙሪያ ጫናዎች እየፈጠረ ነው። ስለዚህ ጉዳዩ መፍትሄ ሊበጅለት ይገባል።
አቶ መሐሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂክ ጥናቶች ትምህርት ክፍል መምህር ናቸው። በሁለተኛው አጋማሽ በአፍሪካ ነክ ርዕሶች ይመለሳሉ። አድማጮች፣ አሁን የዕለቱን አብይ ርዕስ። በአንዳንድ አገሮች ያሉ የሰላምና የጸጥታ ጉዳዮች አሳሳቢ መሆናቸውን ቀጥለዋል ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ተናገሩ። ይህም ሆኖ በአህጉሪቱ ተስፋ ሰጪ ሁኔታዎች መኖራቸውን በህብረቱ የመሪዎች ጉባኤ መክፈቻ ላይ የተናገሩት የኮሚሽኑ ሊቀመንበር ሙሳ ፋኪ አስረድተዋል። ሌላው በጉባኤው መክፈቻ ላይ የተናገሩት የፍልስጤም አስተዳደር ፕሬዚዳንት ሙሐመድ አባስ ከእስራኤል ሰላም ለማምጣት በፕሬዚዳንት ትራምፕ የቀረበው የሰላም ሀሳብ ተስፋ ሰጪ ነው ብለዋል። እስክንድር ፍሬው ዝርዝሩን ይዟል።
ዛሬ በአዲስ አበባው ዋና ጽህፈት ቤት የመሰብሰቢያ አዳራሽ የተጀመረው የአፍሪካ ህብረት የመሪዎች ጉባኤ መክፈቻ እንደተለመደው ያለፉት ወራት ክንውኖች፣ ስኬቶችና አሳሳቢ ሁኔታዎች የተዳሰሱበት ነው። ከተናጋሪዎቹ አንዱ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ በአስተርጓሚ በሚደመጠው ንግግራቸው ከጠቀሷቸው አሳሳቢ ሁኔታዎች መካከልም በአንዳንድ አገራት ያለው ግጭትና ውጥረት ይገኝበታል።
Peace and security issues continue to be a source of great concern to us.
የሰላምና የጸጥታ ጉዳዮች በከፍተኛ ደረጃ አሳሳቢ መሆናቸውን ቀጥለዋል። በሱዳን፣ በሶማሊያ፣ በሊቢያ፣ ማዕከላዊ አፍሪካ ሪፐብሊክ ያለው ሁኔታ፣ በጅቡቲና በኤርትራ መካከል ያለው ውጥረት የተሞላበት ግንኙነት፣ አሸባሪነት በሚታይባት ማሊ ያለው የሰላም ስምምነትን ተግባር ላይ ለማዋል በተያዘው ጥረት የተከሰተው አስቸጋሪ ሁኔታ፣ ዲሞክራሲያዊ ሪፐብሊክ ኮንጎ፣ ብሩንዲና ጊኒ ቢሳውን በመሳሰሉ የአፍሪካ አገሮች ያሉት የፖለቲካ ሁኔታዎች አሳሳቢነታቸው በስፋት ይንጸባረቃል።
ለነዚህ አሳሳቢ ግጭቶችና ሁኔታዎች ልባት ከመስጠት አንጻር የአካባቢው ሀገራት ሚናቸውን በሚወጡበት ሁኔታ ላይ መተኮሩንም ነው የኮሚሽኑ ሊቀመንበር የተናገሩት።
እነኚህን ግጭቶች ከመፍታት አንጻር በመከላከልና ሊሆን በሚችለው ነገር ላይ ማተኮሩ ላይ ወስነናል። ክልላዊ የሆኑ ቡድኖችና ስልቶች ከሚመለከታቸው የአፍሪካ ህብረት አካላት ጋር በመሆን ጥረታቸውን ከፍ እንዲያደርጉ ጥሪ በማድረግ
በሁሉም የአፍሪካ ህብረት የመሪዎች ጉባኤዎች ላይ ተጋባዥ እንግዶች መገኘታቸው፣ ንግግርም ማድረጋቸው የተለመደ ነው። ከዛሬ ተናጋሪዎች አንዱ ደግሞ የፍልስጤም አስተዳደር ፕሬዝዳንት ማህሙድ አባስ ነበሩ። በፍልስጤምና በእስራኤል መካከል ሰላም ለማምጣት በፕሬዝዳንት ትራምፕ የተጀመረው ጥረት ተስፋ የሚሰጥ መሆኑን በአስተርጓሚ በሚደመጠው ንግግራቸው አብራርተዋል።
There is a new ray of hope to make peace with the early initiative by his excellency.
በፕሬዝዳንት ትራምፕና በአስተዳደራቸው ቸው በሚካሄደው የጅምር ጥረት ሳቢያ በፍልስጤምና በእስራኤል መካከል ሰላምን ለማውረድ አዲስ የተስፋ ብርሃን ፈንጥቋል። ይህ ወቅታዊ ተግባር ነው። በዋይት ሀውስና በቤተልሔም ከፕሬዝዳንት ትራምፕ ጋር በነበረን ውይይት ያለንን ሙሉ ዝግጁነት ለፕሬዝዳንት ትራምፕ አረጋግጠናል። በእኛና በእስራኤል መካከል ጎን ለጎን የሚኖሩ ሁለት አገሮችንና መንግስታትን መሰረት ያደረገ ታሪካዊ ስምምነት ለመፈረም ዝግጁ መሆናችንን በመግለጽ ለዚህ የሰላም እቅድ እስራኤል ያላትን ሐሳብ እየጠበቅን ነው። በአካባቢውና በዓለም ደረጃም ሽብርተኝነትን ለመዋጋት በሚያደርጉት ጥረት አጋር መሆናችንንም ለፕሬዝዳንት ትራምፕ አረጋግጠናል።
29ኛው የአፍሪካ ህብረት የመሪዎች ጉባኤ በነገው ዕለት ይቀጥላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እንደዘገባው እናመሰግናለን። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ በሚል በሚኒስትሮች ምክር ቤት ጽህፈት ቤት ለህዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅ ለህዝቡ ጥያቄ መልስ የማይሰጥ እንዳውም የተጠቀሙበት ቋንቋና አገላለጽ ህዝብን የሚያራርቅና የሚያቃርን ከፋፋይ ነው ሲሉ የኦሮሞ መብት ተሟጋች ድርጅቶች ተቃወሙት። ምክር ቤቱ ረቂቅ አዋጁ ለህግና አስተዳደር እንዲሁም ለከተማ ጉዳይ ቋሚ ኮሚቴ መመራቱንና ምክር ቤቱ ለእረፍት ሊዘጋ አንድ ሳምንት ብቻ የቀረው በመሆኑ ውይይት ሳይደረግበት በቀሪው ጊዜ እንዲጸድቅ እንደማይደረግ መግለጹ ይታወሳል። ለዝርዝሩ ጽዮን ግርማ።
የኦሮሞ ዴሞክራሲያዊ ግንባር ኤዴግ ስራ አስፈጻሚ አባልና የድርጅቱ ቃል አቀባይ አቶ ሊንጮ ባቲ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ በሚል ከሚኒስትሮች ምክር ቤት ወጥቶ ለህዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅ ለህዝብ ጥያቄ መልስ የሚሰጥ ተጨባጭ ሀሳብ የለውም ሲሉ አጣጥለውታል።
እንደውም የተጠቀሙበት ቋንቋና አገላለጹ ህዝብን የሚያራርቅ የሚያቃርንና ሌላው ህዝብ በኦሮሞ ህዝብ ላይ ቅሬታ እንዲኖረውና ህዝቡ እንዲከፋፈል ነው እንደውም የሚጠቁመው። ምክንያቱም ልዩ ጥቅም ሲባል የኦሮሞ ህዝብ ልዩ ጥቅም አልጠየቀም። ልዩ ጥቅም መጠየቅ አይቻልም። ለሌላው ዜጋ የሚኖረውን መብት ለኦሮሞ ህዝብ መኖር አለበት እንጂ ከሌላው የኢትዮጵያ ህዝብ ተለይቶ ለብቻው ልዩ ጥቅም የጠየቀበት የለም እና ቋንቋው ራሱ ትክክል አይደለም።
ልዩ ጥቅም በሚል ቅጽል ስም የቀረበው ረቂቅ አዋጅና በአዋጁ ላይ የሰፈሩት እንደ ትምህርት፣ መሰረተ ልማት፣ የባህል ማዕከላት መቋቋም፣ ስያሜና የመሳሰሉት መብቶች ማንም ሰው ሰው በመሆኑና የትኛውም ዜጋ ሊያገኛቸው የሚገቡ መብቱ ናቸው ብለዋል አቶ ሊንጮ። የአሁኑ በልዩ ጥቅም ስም ፖለቲካዊ ፍላጎትን ማሟያ ነው ብለውታል።
በዚህ በልዩ ጥቅም ስም ከዚህ በፊት 2 ዓመት ስንት ደም ያፋሰሰው የኦሮሞ ህዝብ የተቃወመ ማስተር ፕላን በሌላ በጓሮ በር አምጥተው በእድገት ስም አሁንም ማፈናቀል እንችላለን፣ እድገት እናስፋፋለን፣ ትራንስፖርት፣ ሶሻል ሰርቪስ የሚለው ሌላኛው የእጅ አዙር በማስተር ፕላን ማድረግ ያቃታቸውን በዚህ ማድረግ ነው ያመጡት።
በኢትዮጵያ ውስጥ የኦሮሞ ማህበረሰብ ከሌላ ህዝብ የተለየ መብትና ጥቅም ይሰጠኝ ብሎ የጠየቀ ይመስል ልዩ ጥቅም ማለት አላማው ሌላ ነው ይላሉ።
ለኦሮሞ ህዝብ ልዩ ጥቅም ሲባል ሌላ ውስጥ ጥቅም የለውም። የኦሮሚያ እዛ መሰረተ ልማት ወይንም የትምህርት ቤት የባህል ማዕከል ሲሰራ ከሊዝ ውጭ ይላል። ሌላ ውስጥ ከጋምቤላ ሪጂናል ስቴት አዲስ አበባ ውስጥ የማዕከል መስራት ከፈለጉ፣ ከባህር ዳር መስራት ከፈለጉ እነሱ ሊዝ ሊያስከፍሏቸው ነው? በአንድ ሀገር ውስጥ 2 አይነት አስተዳደር 2 አይነት ጥቅም ሊኖር ይችላል? አይችልም። እና እንደዚህ ያሉ ፐብሊክ ጉድ የሆኑ ፐብሊክ ኢንስቲትዩሽኖች ለመጀመሪያም ነጻ መሆን አለባቸው። ምክንያቱም ጥቅሙ የህዝብ ስለሆነ እና ቋንቋ እዛ ውስጥ የሰፈረው ሁሉ ሌላውን ኢትዮጵያዊ የሚያስፈራራ አሁን ያለው ትግል ህዝቡ ጫፍ እስከ ጫፍ ባመጸበት ጊዜ ይሄንን ተጠቅመው ህዝቡን ከፋፍለው ጊዜ ለመግዛት የፖለቲካ የስልጣን እድሜያቸውን ለማራዘም የሚጠቀሙበት እንጂ ምንም የመብት ነገር የለበትም። ባዶ ነው። እዛ ውስጥ የተጻፉ መብቶች ህገ መንግስታዊ መብቶች፣ የተፈጥሮ መብቶች ናቸው። በአዋጅ የሚሰጡ አይደሉም። መጀመሪያውም የተፈጥሮ መብት ነው። ዋናው ጥያቄው አዲስ አበባ አስተዳደሩ ታክሴሽኑ ከጎረቤት አካባቢዎች ጋር ያለው ግንኙነት ምንድን ነው የሚሆነው፣ ጂኦግራፊካሊ የት ነው ያለችው የሚለው። አዲስ አበባ የፌዴራሉም ዋና ከተማ መሆን አለባት፣ የኦሮሚያም ዋና ከተማ መሆን አለባት። በአቀማመጧም በታሪካውም ደግሞ አዲስ አበባና ኦሮሚያ ሪጂናል ስቴትን መከፋፈል ማለት ስጋና አጥንት እንደመለየት ነገር ነው። ሊለያይ የሚችል ነገር አይደለም።
የኦሮሞ ነጻነት ግንባር በበኩሉ ረቂቅ አዋጁን ተቃውሞ መግለጫ አውጥቷል። የግንባሩን ቃል አቀባይ አቶ ቶሌራ አዳባን ማምሻውን ወደ አስመራ ደውዬ አግኝቻቸው ነበር። ድርጅታቸው በአጠቃላይ ረቂቅ አዋጁን እንደማይቀበለው ገልጸዋል።
የኦሮሞን ሕዝብ ጥቅም በተመለከተ እንደዚህ ባሉ ወሳኝና ገብጋቢ ጥያቄዎች ላይ ውክልና ያለው የሕዝብ ተወካይነት ያለው አካል ነው እንጂ መወሰን ያለበት በህዝብ ያልተመረጠና ህዝብ ያልወከለው መንግስትም ሆነ ቡድን ሊወስን አይችልም ከሚል አቋም ነው እኛ ተቃውሞችንን የምናሰማው።
የህዝብ ተቃውሞዎች በሚበረክቱበት ጊዜ የህዝብ ጥያቄዎችን ለማቀዝቀዝና ለማፈን ጥገናዊ ለውጦችን ማድረግ ነው የተያዘው የሚሉት አቶ ቶሌራ መንግስት ስር ነቀል የሆነ ለውጥ ለማድረግ ፍላጎት የለውም ይላሉ።
በእጃ ዙር የማስተር ፕላኑን የኦሮሞ ህዝብ ሲቃወም የነበረው ማስተር ፕላን በሌላ መልኩ ለመተግበር የተወጠነ ውጥን ነው እንጂ የኦሮሞን ህዝብ ጥያቄ ይፈታል የሚል አይደለም። የኦሮሞ ህዝብ በመጀመሪያ ነገር ፍንፍኔ ላይ ልዩ ጥቅም አለኝ ወይንም ደግሞ የፍንፍኔን መሬት ለኦሮሞ ህዝብ የማከፋፈል ጥያቄ አይደለም፣ የባለቤትነት ጥያቄ ነው።
ባለፈው ሳምንት በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የቀረበውና ለሁለት ኮሚቴዎች የተመራው ረቂቅ አዋጁ ውይይት እንደሚደረግበት መንግስት መግለጹ ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ለመጨረሻው የትንታኔ ርዕስ ወደ ምዕራብ አፍሪካ እንወስዳችኋለን አድማጮች። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በአፍሪቃ የሳህል አካባቢ አገሮች ሽብርተኝነትን ለሚዋጉ አገሮች ፈረንሳይ ወታደራዊና የገንዘብ እርዳታ እንደምትሰጥ አስታወቁ። የፈረንሳዩ ፕሬዚዳንት በማሊ አምስት አገሮች ለሚሳተፉበት ክልላዊ ጸረ ሽብር ላይ ያተኮረ የምዕራባውያንን ድጋፍ ለማጠናከር የታለመ ጉብኝት አድርገዋል። ማክሮን ትናንት ማሊ ጉብኝታቸው ላይ ሳሉ እዛው ማሊ ውስጥ የሚንቀሳቀስ የአልቃይዳ ግብረ አበር የሆነ ቡድን ማስለቀቂያ ገንዘብ ለመቀበል ያገታቸውን ስድስት የውጭ አገር ሰዎች የሚያሳይ ቪዲዮ ለቋል። የአሜሪካ ድምጿ ዝላቲካ ሆክ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ ይዛቀርባለች።
ሽብርተኝነትን በተባበረ ጥረት እንደምስሰው ሲሉ ማክሮን ጥሪ አቅርበዋል። ጦርነት ብለን እንዳንጠራው ሲሉም አያይዘው አስጠንቅቀዋል።
And I would not talk of a war as such because that is what they want. And for that you would require an enemy.
ጦርነት ቢያልጠራውም ምክንያቱም እነሱ የሚፈልጉት እሱ ነው። ጦርነት የሚባለው ጠላትህ ለዚያ ሲመጥን ነው። እነዚህ በየቀኑ የሚገጥሙን ግን አሸባሪዎች፣ ወረበሎች፣ ነፍሰ ገዳዮች ናቸው። ስማቸውንም ሆነ ምን እንደሚመስሉ ማስታወስ እንኳን አያስፈልገንም። ነገር ግን ያለማወላወል በቁርጠኝነት ጠራርገን ማጥፋት ይኖርብናል።
ሀገራቸው ለክልሉ ጸረ ሽብርተኛ ኃይሎች 70 የጦር ታክቲክ ተሽከርካሪዎችና የመገናኛ መሳሪያዎች እንዲሁም የወታደሮች የራስ መጠበቂያ መሳሪያዎችን ጨምሮ ለወታደራዊ እንቅስቃሴና ለውጊያ የሚሆን ድጋፍ እንደምትሰጥ ነው ማክሮን ያስታወቁት።
From now on, the Sahel represents 50% of our security and defense.
ከእንግዲህ ወዲያ የዓለም አቀፍ ጸጥታና መከላከያ ትብብር በጀታችን 50% የሚውለው ለሳህል ክልል ይሆናል። ምክንያቱም የአፍሪካ ሀገር ጸጥታ በአጠቃላይ አውሮፓን ጨምሮ ብዛት ላለው የዓለም አካባቢ ጸጥታ ፈተና የሚደቀነው ከዚህ ነውና።
ማሊ የአምስት ሀገሮችን ማለት የኒጀር፣ የቻድ፣ የቡርኪና ፋሶና የሞሪታኒያ መሪዎች ያሉበት G5 ሳህል የተባለ የመሪዎች ጉባኤ እያስተናገደች ነው። ትናንት እሁድ የአምስቱ ሀገሮች ርዕሳነ ብሔራት ክልላዊ የጦር ሰራዊት ይፋ አድርገዋል። በአዲሱ ክልላዊ ኃይል አውሮፓንም ጭምር ስጋት ላይ ለጣሉት ታጣቂ ቡድኖች መፈልፈያ በሆነውና ስፋት ባለው የሳህል በረሃ አካባቢ በሺዎች የተቆጠሩ ወታደሮች እንደሚሰማሩ ተገልጿል። ኢብራሂም ባቡካር ኬታ የማሊ ፕሬዝዳንት እንዲህ ሲሉ አስረድተዋል።
Our countries are now theaters in which to hide weapons of all kinds, a haven for foreign fighters.
ባሁኑ ጊዜ አገሮቻችን የልዩ ልዩ ጦር መሳሪያዎች መደበቂያ ሆነዋል። የባዕዳን ታጣቂዎች፣ ሶሪያ ውስጥ ከሚካሄደው ዓለም አቀፍ ጥቃት የሚሸሹ አሸባሪዎች ሁሉ መሸሸጊያ ሆነዋል። አውሮፓ ለመግባት የሚሞክሩ የሌሎች አገር ሰዎችም መሻገሪያዎች ሆነዋል።
በሳህል ክልል የሚንቀሳቀሱት ሽብርተኛ ቡድኖች በጠለፋና በህገወጥ ዝውውር ማስለቀቂያ ገንዘብ ማስከፈልን የገቢ ምንጫቸው አድርገው ተያይዘውታል። ማሊ ውስጥ የሚንቀሳቀስ ሽብርተኛ ቡድን ማስለቀቂያ ገንዘብ የጠየቀባቸውን ስድስት ታጋቾች ቪዲዮ ትናንት እሁድ ለቋል። ከስድስቱ ሶስቱ ሴቶች ናቸው። ባለፈው ሳምንት ስዊድን ለስድስት ዓመታት ማሊ ውስጥ በጽንፈኞች ታግቶ የኖረው ዜጋዋ ዮሐን ጉስታፍሰን መለቀቁን አስታውቃለች። ብዙዎች መንግስታት ግን ጠላፊን ያበረታታል በሚል ስጋት ዜጎቻቸውን እየከፈሉ ለማስለቀቅ ፈቃደኞች እንዳልሆኑ ይታወቃል።
አድማጮች አሁን የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቶቹን እናሰማለን።
ውድ ቮይስ ኦፍ አሜሪካኖች እንደምን አላቸው? እኔ ጸጋዬ ወልድ አስፋ እባላለሁኝ። ስድብ የሌለበት አስተያየታችሁን ላኩልን ብላችሁ ነበረ። ታዲያ ይህንን ቅሬታዬን ከልባችሁ ተመልክታችሁ መልሱን ለአድማጭ እንድታሰሙልኝ ተስፋ አለኝ። ለ13 ዓመታት በተባበሩት አረብ ኤሚሬቶች እስር ቤት እንደምገኝና በ2013 በአውሮፓውያን አቆጣጠር ስልክ ደውዬ ነበረ። በሳውዲ አረቢያ፣ በየመን፣ በማሊ፣ በቤይሩት ወዘተ በዜናችሁ ላይ ቀርቦ የዩኤን ስራ ነው፣ ይህ የግል ጉዳይ አይደለም። ታዲያ የኔ ችግር ከወገኖቼ የተለየ ነው። ወገን ለመቼ ነው? በዚህ አጋጣሚ እዚህ እስር ቤት ኢትዮጵያውያን፣ ኤርትራውያን ይገኛሉ። ማለትም ግሩፕ አራት ውስጥ ናቸው። አንድ ላይ አይደለንም። መልሳችሁን በናፍቆት እጠባበቃለሁ። አገር የሌለው ጸጋዬ ወልደ አስፋው ከተባበሩት አረብ ኤሚሬቶች አልሰደር አውትጄል አይዞሌሽን ሴንትራል ግሩፕ 11 room 35።
ዎች እንዴት ናችሁ? ሰላም ናችሁ ወይ? ስለ አዲስ አበባ እና ስለ አዲስ አበባ ማንነት ጥያቄ እንደው እባካችሁ ለዚህ ውዥንብር እንደው መልስ ሊሰጡ የሚችሉ ብዙ ሰዎችን ያስጨነቀ ጉዳይ ስለሆነ ኢትዮጵያ ኦሮሞዎችን ውዥንብሩ ውስጥ ስላስገባ መልስ ይሰጣሉ ብዬ የጠበቅኳቸው አቶ ሌንጮ ባቲ ኢትዮጵያን የምትወዱ ከሆነ ሰባና ለኢትዮጵያ ሕዝብ አገልግሎት ስትሰጡ ብዙ ሕዝብም እንደሚከተላችሁ ነው። እንደው በዚህ ጉዳይ ላይ ኢትዮጵያ በጣም አጣብቂ መስመር ውስጥ ነው ያለች። መልስ ይሰጣሉ ብለን የምንጠብቃቸው ሕዝቡንም ሊያረጋጉ የሚችሉ አቶ ሌንጮ ባቲን እንደው ኢንተርቪው ብታደርጓቸው እንደው ከአክብሮት ጋር እንጠይቃለን። አመሰግናለሁ። በተግባር እንደምታወሉ በጣም እንተማመናቸዋለን። ሰላማችሁ ይብዛ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በፕሮግራሞቻችን ላይ በሚኖራችሁ አስተያየቶቻችሁን ብታደርሱ እናስተናግዳለን። የአሜሪካ ድምጽ ራዲዮ በ19ና 22 ሜትር ባንዶች የሚያስተላልፈው ስርጭት እስከ ምሽቱ 4 ሰዓት ይቀጥላል። አሁን የሳምንቱ ስፖርት ነው ሰዓቱ። ልዩ የስፖርት ዘገባ አመታዊ የሰሜን አሜሪካ የስፖርት ፌስቲቫል በትላንትናው ምሽት ከተከፈተባት የሲያትል ከተማ አዲሱ አበበ ገዛሀይም ጽዮን መስቀል ደግሞ ከአዲስ አበባ ተከታዩን አቀናብረዋል።
ጤና ይስጥልኝ አድማጮቻችን፣ ከሲያትል ዋሽንግተን አዲሱ አበበ ነኝ። ዛሬ እረፍት ላይ ባለው በሰሎሞን ክፍሌ ቤት ተፈትቻለሁ። እናም የዛሬውን የስፖርት ክፍለ ጊዜ ሰሞኑንም በየቀኑ ወዲህ ወደ ሲያትል ያመጣኝ በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን 34ኛ ዓመታዊ በዓል ዙሪያ ስዘግብ ሰነብታለሁ። አብረን እናምሽ። ወርቃማዎቹ የኢትዮጵያ አትሌቶች ወርቅ በወርቅ ሆነዋል ይለናል ከአዲስ አበባ ያገኘነው ዜና። ወደዛም እናልፋለን። በነገራችን ላይ ወደ ዋሽንግተን ሲያትል ያመጣኝን የስፖርት ዝግጅት ሰፋርጌ ወደ በኋላ እመለሳለሁ። አሁን ወደ አዲስ አበባ ገዛኸኝ ጽዮን መስቀል።
በአልጄሪያ ቴልሲ ከተማ ለአራት ቀናት ሲካሄድ በቆየ 10ኛው ከ20 ዓመት በታች የአፍሪካ አትሌቲክስ ሻምፒዮና ትናንት ፍጻሜውን አግኝቷል። በየዘርፉ የኢትዮጵያውያን ታዳጊ አትሌቶች የበላይነታቸው የተንጸባረቀበት ሆኖ መጠናቀቁን ከስፍራው የደረሱ ዘገባዎች አመልክተዋል። በውድድሩ መጨረሻም በሜዳሊያ ሰንጠረዡ አናት ላይ በ13 ወርቅ፣ 13 ብር እና 12 ነሐስ በአጠቃላይ 38 ሜዳሊያ ኢትዮጵያ አንደኛ፣ በ12 ወርቅ፣ 4 ብር እና 1 ነሐስ በአጠቃላይ 17 ሜዳሊያ ደቡብ አፍሪካ ሁለተኛ፣ በ4 ወርቅ፣ 8 ብር እና 8 ነሐስ በአጠቃላይ 20 ሜዳሊያ አዘጋጅ ሀገር አልጄሪያ ሶስተኛ፣ 4 ወርቅ፣ 4 ብር እና 2 ነሐስ በአጠቃላይ 10 ሜዳሊያ ኬንያ አራተኛ ሆናለች። በውድድሩ 49 ወጣት አትሌቶችን ያሳተፈው የኢትዮጵያ አትሌቲክስ ፌዴሬሽን ውጤቱን አስገራሚ ያደረገው ባልተለመዱ የውድድር አይነቶች እንደ 400 ዱላ ቅብብልና በመሰናክል በሁለቱም ጾታ በእርምጃ በ800 ሜትርና 1500 ሜትር ማሸነፋቸው ነው። ከሁለት ዓመት በፊት ኢትዮጵያ ውስጥ በተደረገው ተመሳሳይ የወጣት አትሌቲክስ ሻምፒዮና የኢትዮጵያ አትሌቲክስ ቡድን በ28 ሜዳሊያ በሶስተኝነት ደረጃ መጨረሱ ይታወሳል። የዘንድሮ በ10 ሜዳሊያ ብልጫ ግሩም ድንቅ መሻሻል ተመዝግቧል ማለት ነው። የኢትዮጵያ አትሌቲክስ ወጣት ቡድን ነገ ማለዳ አዲስ አበባ እንደሚገባም የኢትዮጵያ አትሌቲክስ ፌዴሬሽን የሕዝብ ግንኙነት ባለሙያ አቶ ስለሺ ብስራት ገልጸውልኛል። በእግር ኳስ ዜና የቶታል አፍሪካ ሻምፒዮንስ የየምድቡ አምስተኛ ማጣሪያ ጨዋታዎች በሳምንቱ መጨረሻ በተለያዩ አፍሪካ ከተሞች ተካሂደዋል። እዚህ በአዲስ አበባ ስቴዲየም ከትናንት በስቲያ ቅዳሜ ደቡብ አፍሪካ ማሜሎዲ ሰንዳውንስ ቅዱስ ጊዮርጊስን 1-0 በመርታት ወደ ቀጣዩ ሩብ ፍጻሜ መሸጋገሩን አረጋግጧል። በመጀመሪያው 45 የጨዋታ ክፍለ ጊዜ ቅዱስ ጊዮርጊስ በተሻለ እንቅስቃሴ ያገኛቸውን የግብ አጋጣሚዎች ካለመጠቀሙም ሌላ በረፍት የደቂቃ ዕድሜ ሲቀር ያገኛትን ፍጹም ቅጣት ዴኒስ ኦንያንጎ የሰንዳውንስ ግብ ጠባቂ አክሽፎበታል። የጊዮርጊስን ደካማ ጎን አጥንቶ የገባው የእንግዳ ቡድን ከረፍት መልስም ጨዋታውን ተቆጣጥሮ ተጭኖ በማጥቃት ተደጋጋሚ የግብ ሙከራዎችን በማድረግ ብልጫውን ወስዷል። በ85ኛው ደቂቃ ካቦ ኢንቴቴ መሬት ለመሬት አክሪሮ ወደ ግብ የላካት ኳስ የጊዮርጊስን በረኛ እጅ አልፋ ከመረብ ተዋህዳለች። ከዚሁ ምድብ የቱኒዚያው ኤስፔራንሶ የኮንጎ ዲሞክራቲክ ኤሲ ቪታ ጋር ተጫውተው 2-0 ተለያይተዋል። ኤስፔራንሶ በአምስት ጨዋታ በ9 ነጥብ፣ ማሜሎዲ ሰንዳውንስ ደግሞ በተመሳሳይ በ8 ነጥብ አንደኛና ሁለተኛ ሆነው ወደ ሩብ ፍጻሜ ማለፋቸውን አረጋግጠዋል። ቅዱስ ጊዮርጊስና ኤሲ ቪታ ከቀጣይ ውድድር ውጭ ሆነዋል ማለት ነው። ሌላው የእግር ኳስ ነክ ዜና ሁለት ኢትዮጵያውያን እግር ኳስ ተጫዋቾች በአቶ ፓኖምና ቢኒያም በላይ በእስያና በጀርመን በፕሮፌሽናል ደረጃ እንዲጫወቱ የመመረጥ እድል አጋጥሟቸዋል። የ24 ዓመቱ ብራቶ ስፓኖ በሩሲያው ፕሪሚየር ሊግ ለሚሳተፈው ታዋቂ አይዚ ላካቻካላ ለተባለው የእግር ኳስ ክለብ በ3 ዓመት ለመጫወት ስምምነት ተፈራርሟል። የ19 ዓመቱ ቢኒያም በላይ ደግሞ በጀርመን ቡንድስሊጋ በሁለተኛ ዲቪዚዮን ለሚሳተፈው ዳይናሞ ድሬስደን ለተሰኘ ክለብ ለመጫወት በ3 ሳምንት ሙከራ ወደ ስፍራው አምርቷል። ጃቶች ካሎም ቀደም ሲል ለኢትዮጵያ ቡና በመሀል አማካይና በተደራቢ አጥቂ ስፍራ የሚጫወት ሲሆን ቢኒያም በላይ ደግሞ የኢትዮጵያ ንግድ ባንክ ተጫዋች ነበር። ኢትዮጵያውያን እግር ኳስ ተጫዋቾች በአውሮፓ እና በእስያ በፕሮፌሽናል እግር ኳስ ክለቦች እንዲጫወቱ ሲመረጡ ጃቶችና ቢኒያም የመጀመሪያዎቹ ናቸው። በእኔ በኩል ያለው ይኸው ነው።
ገዛይን ጽዮን መስቀልን አመሰግናለሁ። ወዲህ ወደ ዩናይትድ ስቴትስ ሲያትል ዋሽንግተን እንመለስ። 34ኛው የሰሜን አሜሪካ ኢትዮጵያውያን የስፖርትና የባህል ፌዴሬሽን አመታዊ በዓል ትናንት በኦፊሴል ተከፍቷል።
ተከበራችሁ ወቅት ኢትዮጵያውያን ወገኖችና እንዲሁም የኢትዮጵያ ወዳጆች በሙሉ እንኳን ለ2017 የሰሜን አሜሪካ የኢትዮጵያውያን የስፖርትና የባህል ድርጅት አመታዊ ክብረ በዓል በሰላም በጤና አደረሳችሁ። በቅድሚያ የ34ኛውን አመታዊ በዓላችንን በዚች ተፈጥሮ አደራት ውስጥ ከተማ ሲያትል ዋሽንግተን ለማድረግ እንደምችል ተባበሩን የሲያትል ኢትዮጵያውያን ንግድ አቋማትና ኡበር ከፍ ያለ ምስጋናዬን አቀርባለሁ።
በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ፕሬዝዳንት አቶ ጌታቸው ተስፋዬ ናቸው። ትናንት በሲያትል በተጀመረው የፌዴሬሽኑ አመታዊ በዓል ላይ ካደረጉት የመክፈቻ ንግግር ነበር የሰማችሁት። አቶ ጌታቸው በዚሁ የእንኳን ደህና መጣችሁ ንግግራቸው ፌዴሬሽኑ አጋጥሞት ከነበረው በታኝ ወይም ደግሞ ከፋፋይ ፈተና በህዝቡ ጥረት መክሸፉን አመልክተው ህዝቡ በዚሁ ፌዴሬሽኑን የመንከባከብ ጥረቱ እንዲቀጥል አደራ ብለዋል፣ አሳስበዋል።
በገንዘብም በጉልበት ማግኘት አይቻልም። በቅርብ ጊዜ ታሪካችን በጉልበት የመጣውን እብሪተኛ ጣሊያን 2 ጊዜ ከሀገራችን አባረናል። ይኸውም ደግሞ በሰሜን አሜሪካ የኢትዮጵያን ካባ ለብሶ በገንዘብ የመጣውን የውስጥ ከፋፋይ ድርጅት እንዲህ አልፈልግም ብላችሁ የመጣበት ስፍራ አንገቱን አጠንክሮ እንዲመለስ ሸኝታችሁታል።
አቶ ተስፋዬ ቀደም ብሎ በአሉ የሚካሄድበት የሬንተን ከተማ ከንቲባ ራድኒ ካርመን ለዚህ አሸብራቂ ላሉት ክብረ በዓል የሲያትሏን ወርቃማ ከተማ ሬንተንን በመምረጣችሁ እናመሰግናለን ካሉ በኋላ ሳምንቱ የኢትዮጵያውያን ሳምንት ተብሎ በሲያትሉ ከተማ ከንቲባ መሰየሙን ይፋ አድርገዋል። ይህንንም እሳቸው ካደረጉት ንግግር ጋር ደባልቀው የከንቲባው ንግግር እንደሚከተለው ገልጠዋል። የሬንተን ከተማ ከንቲባ የሲያትልን ከንቲባ ንግግር ሲያቀርቡ እንደሚከተለው ገልጠውታል። በ1984 ዓመተ ምህረት የተመሰረተው በሰሜን አሜሪካ የኢትዮጵያውያን ስፖርትና የባህል ፌዴሬሽን ናን ፕሮፊት እንደሚባለው ትርፍ አልባ ድርጅት ሆኖ እግር ኳስንና ባህልን ሰሜን አሜሪካ ውስጥ ለሚገኙ ኢትዮጵያውያን ማህበረሰብ ለመጪውም ትውልድ ያስተዋውቃሉ ብለዋል። በዚህ መሰረት ከንቲባው ይህ የኢትዮጵያ ስፖርት ፌዴሬሽን የኢትዮጵያ ማህበረሰብ በሲያትል የባሉ አብሮ አዘጋጅ መሆኑን 31 ቲሞች ያሉት ፌዴሬሽን ከ30,000 በላይ ኢትዮጵያውያንን እንደሚያስተናግድ ይህ ስፖርት ከመላው ዓለም የተሰባሰቡ ኢትዮጵያውያን በአንድነት የሚስተናገዱበት በመሆኑ እኔ ኤድዋርድ ቢ ማሪ የሲያትል ከንቲባ ከሰኔ 25 እስከ ሐምሌ 1 ወይንም እንደ አውሮፓ አቆጣጠር ከጁላይ 1 እስከ ጁላይ 8 ያለውን አንድ ሳምንት የኢትዮጵያውያን ሳምንት እንዲሆን አጽድቄያለሁ ነው ያሉት ባጭሩ። ፌዴሬሽኑ ሁሌም የክብር እንግዶች አሉት። ለዘንድሮም 3 የክብር እንግዶች ነበሩት። እናም በመክፈቻው ቀን የተጋበዙት እንግዶች ወይም አንድ እንግዳ ንግግር ያደርጋሉ። የተለመደ ነበር። ያ ዘንድሮ አልነበረም። ለምን? ከ3ቱ 2ቱ አልተገኙም። ለዘንድሮ በዓል ከአዲስ አበባ ኢትዮጵያ አንድ የቀድሞ እግር ኳስ ተጫዋች የተጋበዘ ሲሆን ትናንቱ የራዲዮ መጽሔት እንደገለጠ ነው የህዝብ ግንኙነቱ በተለይ እንዳመለከተው የተጋበዘው እንግዳ ቪዛ በመከልከሉ ሊመጣ እንዳልቻለ። ሌላው አትሌት ፈይሳ ለሊሳ ነበር የተጋበዘው። እርሱም የህዝብ ግንኙነቱ እንደገለጠው ከሆነ ሌላ ውድድር አለብኝ በማለቱ ሊገኝ አልቻለም። 3ኛው የክብር እንግዳ አርቲስት ሻምበል በላይነህ ነበር። ሻምበል ለምን ንግግር አላደረገም? ይሁንና በስፍራው ተገኝቶ በተለያዩ ሙዚቃዎች ተመልካቾችን አስደስቷል። እኔም አጋጣሚውን በመጠቀም ሻምበልን እንኳን ደስ ያለ ብየዋለሁ።
ለኔ ብቻ አይደለም ለሞታቸው አርቲስቶች ለነሱም ትልቅ ደስታ ነው። በጣም ደስ ብሎኛል።
ሻምበል በላይነህ ነበረ ከዘንድሮ 3 ተጋባዦች የተገኘው የክብር እንግዳ። የዘንድሮ መክፈቻ ልዩና አዲስ ዝግጅት ነበረው። በፓራሹት ከአየር የመውረድ ትርኢት ከአራት አቅጣጫዎች ሆነው የኢትዮጵያን ባንዲራ የያዙና በቴዲ አፍሮ ሙዚቃ የታጀቡ ሜዳው ላይ ሲያርፉ የነበረው ሁኔታ እጅግ አስደሳችና ተመልካቹም በከፍተኛ አድናቆት የተከታተለው ነበር። ስሜቱ ይህን ይመስላል። በፓራሹት ከወረዱት አንዱንም ለማናገር እድል አግኝቻለሁ። በጣም የሚያስደስት ነበረ። በጣም ድንቅ ነው። አየሩም በጣም የተመቸና 72 ዲግሪ በመሆኑ ከዚህ የበለጠ የምንጠብቀው ነገር የለም። እርግጠኛ ነኝ ሁሉም ሰው ደስ ብሎታል ነው ያለው። እና በጣም አስደሳችና በእውነቱ በስቴዲየም የነበረው ብዙ ሺህ ተመልካች በጥሩ ስሜት የተከታተለው ነበረ። እንደሚታወቀው የሰሜን አሜሪካ ኢትዮጵያውያን ስፖርትና ባህል ፌዴሬሽን ወደ 31 ቡድኖች አሉት። እነዚህ ቡድኖች በየዓመቱ እንደሚያደርጉት በስታዲየሙ ዙሪያ ተሰልፈው ልዩ ልዩ አርማዎቻቸውን ይዘው ህዝቡን ሰላም እያሉ አልፈዋል። ህዝቡም እንኳን ደህና መጣችሁ በማለት አበረታቷቸዋል። የሲያትል ከተማ በአስተናጋጅነቷ አንድ የወጣቶች ባህላዊ የሙዚቃ ዝግጅትም ነበረ። ይህን ያስተባበሩት የከተማዋ ነዋሪ በሙያቸው መምህርት የነበሩ ይህን የወጣቶች ባህላዊ ትርኢት እንደምን እንዳከናወኑት ጠይቄያቸው ነበረ።
መታሰቢያ ሙሉጌታ እባላለሁ። አስተማሪ ነኝ በሙያዬ። ሲያትል ውስጥ በኮሚኒቲያችንም በቤተክርስቲያናችንም በልጆች ጉዳይ እሳተፋለሁኝ። በየቅዳሜው ሰዎች ለሳድጎች ያመጧቸው ልጆች እና የእኛን ሴት የወለዱትን ልጆች ኢትዮጵያ ኮሚኒቲ አሰባ እንዲሁም ደግሞ ወላጆቻቸው እዚህ ያሉ እዚህ የተወለዱ ልጆች ናቸው። አብረው በመገናኘት በየቅዳሜው ባህላቸው፣ ስለ ቋንቋቸው፣ ስለ ታሪካቸው ይማራሉ። ራሱን ሳቅ አንድ ሰው የሌላ ህብረተሰብ አባል መሆን አይችልም። ማሪ ኢትዮጵያችን የብዙ ብሔሮች አገር ነች እና የሲያትል ወጣቶች እና ህጻናት ተሰብስበው የቦታው የመጡትን ኢትዮጵያውያን በተለያዩ ብሔረሰቦች ባህል ሊቀበሉ ተዘጋጅተዋል።
ወጣቶቹ ያሳዩት ትርኢት በተለይ ባህላዊ ውዝዋዜ በብዙ ተመልካች ዘንድ አድናቆትን አትርፏል። በጣም የሞቀ የመክፈቻ ዝግጅት ነበር። በአጠቃላይ ትናንት ማታ በሚቀጥለው ሰሞን በዚህ አካባቢ ያለው በአጠቃላይ በስቴዲየሙ ዙሪያ የሚካሄደውን እንቅስቃሴዎችን የባህል ትርኢቶችንም ለማቅረብ እሞክራለሁ። አድማጮች፣ የዛሬውም ዝግጅቴን በዓለም አቀፍ የእግር ኳስ ስፖርት ላጠቃል። የኮንፌዴሬሽን ካፕ የሚባለው ባለፈው ቅዳሜና እሁድ መካሄዱን እዚህ ሆኜ በቴሌቪዥን ተከታትያለሁ። ቅዳሜ ለደረጃ የተጫወቱት ፖርቹጋል እና ሜክሲኮ ነበሩ። ፖርቹጋል አሸንፏል። እሁድ ጀርመንና ቺሌ ለዋንጫ። የዘንድሮው የዓለም እግር ኳስ ሻምፒዮና የሆነው ጀርመን የኮንፌዴሬሽን ካፕንም ለመጀመሪያ ጊዜ አንስቷል። ቺሌን 1-0 አሸንፎ እዚሁ ላብቃ። የዛሬውን ሰላም፣ መልካም ምሽት።
አዲሱንና ገዛኸኝን ለዘገባዎቻቸው እናመሰግናለን። አድማጮች፣ የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ስቱዲዮ 14 የአማርኛ የሚተላለፈውን ስርጭት ነው። አሁን አፍሪቃ ነክ ርዕሶች ይቀርባል።
በኢትዮጵያና በኤርትራ መካከል ሰላም ወይም ጦርነት የሌለበት የሚል ቅጽል በተሰጠው ነገር ግን ባልተረጋጋው ቀጣይ ሁኔታ እጅግ የተጎዱት የትግራይና የአፋር ክልሎች ናቸው ይላል አፍሪካ ነክ ርዕሶች በመንደርደሪያው። በተለይ የበረታው ግን ትግራይ ላይ ነው በሚል መፍትሄ እንዲፈለግለት በመጠየቅ በጉዳዩ የሚቆረቆሩ ሰዎች ከጥቂት ወራት በፊት ለኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ደብዳቤ መጻፋቸውንም ያስታውሳል ሳምንታዊው ቅንብር። የተባለውን ደብዳቤ ለጠቅላይ ሚኒስትሩ ከላኩት መካከል አንዱ አቶ መሐሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂክ ጥናቶች መምህር ናቸው። አቶ አስፋው ገዳሙ ደግሞ አዲስ አበባ ውስጥ የኢትዮጵያ ቴሌኮሙኒኬሽን ሰራተኛ ናቸው። እርሳቸውም ጉዳዩ መፍትሄ እንዲገኝለት ከሚፈልጉት መካከል መሆናቸውን ጠቅሳ የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ አቶ መሐሪንና አቶ ገዳሙን አዋይታ የውይይቱን የመጀመሪያ ክፍል ይዛ ቀርባለች።
አቶ መሐሪ ዮሐንስና ሌሎች ተቆርቋሪዎች ደብዳቤውን ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ለመጻፍ የተነሳሱት በኢትዮጵያና በኤርትራ መካከል የተካሄደው ጦርነት ካቆመ 17 ዓመታት ቢያልፉም ሰላም ወይም ጦርነት በሌለበትና ባልተረጋጋ ሁኔታ መቀጠሉ ትግራይን እየጎዳ በመሆኑ መፍትሄ እንዲገኝለት መጠየቁ አስፈላጊ ሆኖ ስለተሰማቸው ደብዳቤ እንደተላከ ገልጸዋል።
ጦርነቱ በይፋ ከቆመ 17 ዓመታት ሆኖታል ማለት ነው። ከጦርነቱ መጀመርም ዛሬ እስካለነው ቀን ብንቆጥረው ወደ 19-20 ዓመታት ይሆናል። የትግራይ የጦርነት ቀጠና ወይም ደግሞ ያለመረጋጋት የሰፈነበት አካባቢ እንደመሆኑ ከኢትዮጵያ አንጻር ሲታይ ማለት ነው። ስለዚህ ይህንን ያልተረጋጋ ሁኔታ ወይ የጦር ቀጠና መሆን በትግራይ የልማት እንቅስቃሴ፣ የሰላም እንቅስቃሴ እንዲሁም በማህበራዊ መረጋጋት ዙሪያ ጫናዎች እየፈጠረ ነው። ስለዚህ ወይ ጉዳዩ መፍትሄ ሊበጅለት ይገባል። ከኤርትራ ጋር ያለው ኢትዮጵያና ኤርትራ ውስጥ የገቡበትን መቋጫ የሌለው ፍጥጫ ወይ ሰላማዊ ያለን ግንኙነት መፈታት አለበት። ችግሩ በትግራይ ጫንቃ ነው ያለው በብዙ መልኩ፣ በልማትም፣ በሰላምም፣ በመረጋጋት በብዙ መልኩ ትግራይና አፋር ናቸው ከኤርትራ የሚዋሰኑ በኢትዮጵያ በኩል። ይሄ ግን በዋናነት ሸክሙ በትግራይ ላይ እንደሆነ እና ይህንን አይቶ መንግስት ይህንን ያላለቀ ፍጥጫ ወይ ደግሞ መሞቃጫ ያላገኘ ጉዳይ ሊቋጨው እንደሚገባ ነው ጥያቄ ያቀረብነው።
የሁለቱም ሀገሮች ጉዳይ በቀላሉ የማይፈታ ከሆነ ደግሞ ትግራይ ዋናዋ የችግሩ ተሸካሚ መሆኗን መሰረት በማድረግ በፌዴራል መንግስት ካሳ እንዲከፈላት የሚል ጥያቄ ለጠቅላይ ሚኒስትሩ በተላከው ደብዳቤ መቅረቡን አቶ መሐሪ ዮሐንስ ጠቁመዋል።
በብዙ ምክንያቶች በቀላል የማይመለስ እንደሆነ ደግሞ ወይ ደግሞ በቀላል መፍታት የማይቻል ከሆነ ደግሞ ትግራይ የአለመረጋጋት ሁኔታው በኢትዮጵያ በኩል ትልቁ ተሸካሚ ክልል እንደመሆኗ መጠን በፌዴራል መንግስት ካሳ እንዲደረግላት በተለያዩ ለምሳሌ በልማት በበጀት በተለይ በጦርነት ቀጠናው አካባቢ ያሉት ከሞራ ጀምሮ እስከ እንዳልጌዳ ዩሮፕ ያሉት አካባቢዎች በግንበሩ በምሽጉ አካባቢ የሚገኙ በብዙ መልኩ ለስደትም ለተለያዩ ማህበራዊ ችግሮችም እየተጋለጡ ስለሆነ ልማትም እንደሌላው አካባቢ አይደለም። በተለይ በነዚያ የተቀስኳቸው ከኤርትራ በሚዋሰነው ድንበር ላይ ያለ አካባቢ ለእነዚህ የሚሆን ካሳ እንዲሰጥ፣ በአጠቃላይ ደግሞ ትግራይ በፌዴራል መንግስት የዚህ ችግር ሸካን በመሆኗ ፌቨር እንድትደረግ የሚል እንትን ነበር የቀረበው በደብዳቤው ማለት ነው።
እና ለደብዳቤው መልስ ተገኘ ወይስ አልተገኘም?
ቀጥታ ምላሽ አልተሰጠንም። ግን በኢትዮጵያ መንግስት በዚህ ጉዳይ ፖሊሲውን ጊዜው ያለፈበት ፖሊሲ እንደሆነ በኤርትራ የሚከተለው እና ይህንን ለውጥ ለማድረግ ጥናቶች እየተካሄዱ እንደሆኑ ያው ጠቅላይ ሚኒስትሩ እንዳጋጣሚ በአኸር አግሮ ፕሮሴሲንግ ኢንዱስትሪ ምስረታ መሰረት ድንጋይ ለመጣል በሄድበት ጊዜ ተናግሯል ማለት ነው። ያው እንግዲህ የኢትዮጵያ መንግስት ፖሊሲውን ለመቀየር ጥናት እያካሄደ እንደሆነ ነው የምናውቀው። ያም ሆነ ግን ምንድን ነው የምለው ከዚህ በፊት ያልነበረ በዚህ ጉዳይ ላይ የትግራይ ህዝብ እያነሳ ያለው ጥያቄ በኢትዮጵያ መንግስት ላይ ጫና እንደፈጠረ ግን አልጠራጠርም።
አሁን ባለዋል ለመረጋጋት ባሉት እንዴት ነው ዋና ተሸካሚዎቹ ትግራይ በተለይ እና አፋርም የሆነት
ትግራይና አፋር ስል አንደኛ እነዚህ በቀጥታ በጦርነት ጊዜም ጦርነቱ የተካሄደው እንግዲህ በአፋርና በትግራይ መሬት ላይ ነው። በኢትዮጵያ በኩል እንደምናውቀው ምሽጉም የተቆፈረው ሰራዊቱም ምሽግ ቆፍሮ ወይም ደግሞ ካምፖችን ያቋቋመው በእነዚህ አካባቢዎች ላይ ነው። ከጦርነቱ ይጀምራል። ከዛ ቀጥሎ ደግሞ ይሄ ያለመረጋጋት በመኖሩ በኢንቨስትመንት መልኩም በልማት መልኩም በሰላም መልኩም በተለያዩ ምክንያቶች ኢምፓክቱ ወይም ያልተረጋጋ ሁኔታ በኢትዮጵያና በኤርትራ ድንበር ላይ ያለው ያልተፈታ ጉዳይ በመኖሩ በብዙ መልኩ ያው እንግዲህ አዲስ አበባን አፌክት ሊያደርግ አይችልም፣ ወይ ደግሞ ሐዋሳ ወይ ደግሞ ጋምቤላ ወይ ደግሞ ኦሮሚያ ክልልን አይነካቸውም። በቀጥታ ያለመረጋጋት ተጠቂ በመሆናቸው ነው ትግራይና አፋር እያልክ ያሉት። ከአፋር ደግሞ ይባስ ብሎ አብዛኛው የሰራዊት እንቅስቃሴ የሚደረገው በቅርብ ጊዜም ስናየው እንደነበረ ያው በየጊዜው አንዳንድ ጊዜ የተኩስ መለዋወጥ አለ፣ የከባድ መሳሪያ መለዋወጥ አለ። የሁለት ሀገራት ሰራዊትም የሰፈረው በኤርትራ በኩል በትግራይ ወደ ትግራይ የሚዋሰኑት አካባቢዎች ነው። በኢትዮጵያ በኩል ደግሞ ትግራይ ላይ ያሉት ከሰመራ ጀምሮ እስከ ቅድም ብየዋለሁ እስከ አውሮፓ አካባቢ ያለውን ባሉት አካባቢዎች ላይ ነው። በቀጥታ ህዝቡ በተለይ እዚህ አካባቢ ያለው በጦርነት ዳመና ውስጥ ነው የሚኖረው። አምና ለምሳሌ በሰኔ አካባቢ የነበረውን የተኩስ ልውውጥ እዛ ድንበር አካባቢ ብዙ ህዝብ ሲሸበር ነበር። ከልማት አንጻር ደግሞ ስናየው አብዛኛው የሰሜን የሀገራችን ክፍል የኢኮኖሚ ወደ ውጭ ገበያ የሚያደርገው የኢኮኖሚ እንቅስቃሴ በዚህ በኩል አድርጎ በኤርትራ ወደቦች ለመጠቀም በእነዚህ አካባቢ ነው የሚያልፈው። ይሄ ተቆርጦ ነው ወደ ሌላ ሄደው ከኤርትራ ጋር ያልተፈታ ጉዳይ ስላለ ማለት ነው። የኢኮኖሚ እንቅስቃሴ የላቸውም እነዚህ። ለምሳሌ በመሀል ሀገር ያለው በደቡብ በምስራቅ ኢትዮጵያ ያለው የኢኮኖሚ እንቅስቃሴ እና ትግራይ ላይ ያለው አፋር ላይ ያለው ስናነጣጥረው አፋር ምናልባትም የተፈጥሮ እንትንም ያለባቸው አካባቢዎች አለ። ግን ትግራይ ላይ ስናየው አሁን ችግሩ የትግራይ ጫንቃ ላይ እንዳለ ይገባናል ማለት ነው። ለምሳሌ የአድግራት፣ የአድዋ፣ የአክሱም፣ የሑመራ፣ የሽረ የኢኮኖሚ እንቅስቃሴ ሰላም በነበረበት ጊዜ ምን ይመስል ነበር፣ አሁንስ ምን ይመስላል ብለን በቀላል መገምገም ይቻል። ፍቀድልኝ እንደሆነ ዝርዝር ውስጥ መግባት እችላለሁ።
አሁን ወደ አቶ አስፋው ልሄድና አቶ አስፋው ገዳሙ በዚህ ጉዳይ ላይ ያለው አመለካከት።
እሺ፣ በጣም አመሰግናለሁ። መምህር መሐሪ እንዳለው ነዋር ነው ፒሱ በአብዛኛው እየጎዳ ያለው አፋርና ትግራይ እንደሆነ ይታወቃል። ምክንያቱም በዛ አካባቢ ያሉ አርሶ አደሮችም መሆኑ አርሶ አደሮች አካባቢያቸውን ለመጠበቅ ሚሊሻ በሚሊሻ መልክ ተደራጅተው እየሰሩ ነው የሚገኙት። ለዚህም የሚከፈላቸው የተለየ ደሞዝ የለም። ስራቸው እየሰሩ ነው አካባቢያቸውን ለመጠበቅ የተገደዱት እና ጫናው እዛ የበረታ እንደሆነ የታወቀ ነው። ግን በአጠቃላይ ሀገሪቱን እየጎዳ እየኮሰመነ ነው ያለው። ከጅቡቲ ጋር ያለን ስምምነት አሁን የወደብ የሚጠቀመው ለጅቡቲ ነው። ጅቡቲ በራሷ እንትን ነው በራሷ ፍቃድ ነው የምትጨምረው የምትቀንሰው የወደብ ክራዩ ማለት ነው። ወጪና ገቢያችን በጅቡቲ ላይ የተንጠለጠለ ነው፣ በጅቡቲ ወደብ ላይ። ይሄ የሆነው ከነዋር ነው ፒሱ አማካኝነት ነው። በሌላ መልክ ደግሞ የጸጥታ ሁኔታም አስቸጋሪ የሆነው ከኤርትራ ያለው ችግር ባለመፈታቱ ነው።
አድማጮች፣ በአፍሪቃ ነክ ርዕሶች የተጀመረው ውይይት ሳምንት ይቀጥላል። እንግዶቹን እናመሰግናለን። የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ዝግጅቱ ጤና፣ አዘጋጅና አቅራቢው ሰለሞን አባተ ነው።
ለአቅም ተመጣጣኝ የሚል ይፋዊ መጠሪያ ያለውን ወይም በአርቃቂ በአጸዳቂና ፈራሚው ፕሬዚደንት ስም ኦባማ ኬር እየተባለ በተቀጥላነት የሚጠራውን የዩናይትድ ስቴትስ የጤና ጥበቃ ዋስትና ሕግ ለመሻርና በሌላ ለመተካት ታስቦ በሕግ መወሰኛ ምክር ቤቱ የተሰናዳውና የቀረበው የሕግ ረቂቅ ጸድቆ ተግባር ላይ ከዋለ በመጪዎቹ 10 ዓመታት ውስጥ 22 ሚሊዮን አሜሪካውያን የጤና አገልግሎት ዋስትና ያጣሉ። ይህንን ያሳወቀው የፓርቲ ወገንተኝነት የሌለው የዩናይትድ ስቴትስ የተወካዮች ምክር ቤት የበጀት ቢሮ ሰሞኑን ባወጣው ሪፖርት ነው። የአዲሱን ረቂቅ አንዳንድ አንጓዎች በማቃናትና በመቀኛኘት የተሻለ ድጋፍ ማግኘት እንደሚችሉ የሕግ መወሰኛ ምክር ቤቱ የአብላጫዎች መሪ ሚች ማኮኔል ተስፋ አላቸው።
በራሳችን ጉባኤ ውስጥ ባሉን ልዩነቶች ላይ ለመገናኘትና ሐሳቦቻችንን ለመለዋወጥ በምናደርገው ጥረት ውይይቶቻችንን እንቀጥላለን። ሕጉን በዚህ ሳምንት ውስጥ ለድምፅ አናቀርበውም፣ ነገር ግን ቢያንስ 50 ድምፅ ለማግኘት እንሰራለን።
የሕግ መወሰኛ ምክር ቤቱ አባላት የሆኑት 52ቱም እንደራሴዎች በፕሬዚደንቱ ግብዣ ባለፈው ሳምንት ውስጥ ወደ ዋይት ሃውስ ሄደው ነበር። በስብሰባቸው ወቅት ታዲያ ሚስተር ትራምፕ ለእንደራሴዎቹ ንግግር ሲያደርጉ ከእርሳቸው የቀደሙት ፕሬዚደንት ዋነኛ የሀገር ውስጥ ስኬት ተደርጎ የሚቆጠረውንና በስማቸውም የተጠራውን የጤና ጥበቃ ዋስትና ሕግ እንዲሰርዙ ለአሜሪካ ሕዝብ ሲገቡ የቆዩትን ቃል እንዲጠብቁ አሳስበዋቸዋል።
We're getting very close, but for the country, we have to have health care. And it can't be Obamacare, which is...
ለሀገሪቱ የጤና ጥበቃ ዋስትና ሕግ ለማውጣት በጣም ቅርብ ነን። ያ ግን እየፈራረሰ ያለው ኦባማ ኬር ሊሆን አይችልም። በሌላ አንጻር ያሉ ሰዎች ሕጉ ምን እንደሆነ እንኳ ገና ሳያውቁ ብዙ ነገር እያሉ ነው። ካደረግነው ታላቅ ስኬት ነው የሚሆነው፣ ካላደረግነው ደግሞ የሚያስደስተን ነገር አይሆንም። ግን ይሁና፣ በጣም ይገባኛል። ለማንኛውም ለሕዝቡ፣ በጣም ለምንወዳት ሀገራችን ሕዝብ አንዳች በጣም በጣም መልካም የሆነ ነገር የማከናወን ዕድል ያለን ይመስለኛል።
የሪፐብሊካኑ ዕቅድ ጸድቆ ሕግ ከሆነ በኦባማ ኬር የተደነገገው አሜሪካውያን ሁሉ የጤና ጥበቃ ዋስትና እንዲገዙ፣ ካለበለዚያ መቀጫ እንዲከፍሉ የሚያዘው ሕግ ይሰረዛል። አነስተኛ ገቢ ላላቸው ዜጎች መንግሥት ድጎማ እንዲሰጥ የሚያዘው ያ ሕግ ይሰረዛል። ሜዲክ ኤድ የሚባለው ገቢያቸው አነስተኛ ለሆነ ወይም ቋሚ ገቢ ለሌላቸውና ለአካል ጉዳተኞች መንግሥት የሚሰጠው የጤና ጥበቃ ዋስትና ግዙፍ የበጀት ቆረጣ ይደረግበታል። አንዳንድ ለዘብተኛ ሪፐብሊካን እንደራሴዎች ይህንን በሜዲክ ኤድ ላይ ይደረጋል የተባለውን የበጀት ቅነሳ አይደግፉም። ወግ አጥባቂ ናቸው የሚባሉት ደግሞ አዲሱ የሕግ ረቂቅ አሁን ሥራ ላይ ካለው ኦባማ ኬር ሕግ ብዙውን አሰራር እንዳለ የሚያስቀጥል ነው የሚል አቋም አላቸው። ስለዚህም አይወዱትም። ለመሆኑ ለምን ይሆን የሴኔቱ ዕቅድ እንዲህ ዐይነት ተቃውሞ የተጋፈጠበት? ለምን ይሆን ፕሬዚደንቱና ሪፐብሊካኑ እንደራሴዎች ኦባማ ኬርን እንዲህ የሚጠሉትና ሊሰርዙትም ላለፉት 7 ዓመታት ሌት ተቀን የሚደክሙት? ምን ነው ሳልሳካላቸው አለ?
ያደረጉት አንዱ ምንድን ነው? ለሀብታሞች የሚቆረጠውን ገንዘብ ነው የቀነሱት። እና አሁን በዚህ ባለው ሁኔታ ራሳቸው እርስ በርሳቸው ሪፐብሊካን ያልተስማሙበት ነገር ምንድን ነው? አንደኛ ከኦባማ ኬር አሁን ከሚሸፍናቸው ሰዎች ቁጥር 20 ሚሊዮን በላይ የሆኑ ሰዎች አይሸፍንም፣ ኢንሹራንስ አይኖራቸው። ሁለተኛ ለሀብታሞቹ ገንዘባቸውን ይመልስላቸውና ድሀዎቹ ማግኘት የሚገባቸውን ድጎማ ሳያገኝ ይቀራሉ። በዚህ ምክንያት የሴኔቱም የሀውሱም የወጡት ህጎች በአሁኑ ጊዜ እርስ በርሳቸው ባለመስማማት ገና ወደ ድምፅ መሰጠት የሚገባበት አሁን አርብ ብለው የነበረውን ትተው እንደገና ወደ ኋላ እንዲመለሱ ነው።
ዶክተር ብስራት ኃይለ መስቀል ከጤና አገልግሎቱ ይልቅ ፖለቲካ እኮ ነው ባይ ናቸው።
አሁን ዴሞክራቶቹ የሚሉት ምንድን ነው? ኦባማ ኬር እየሰራ ያለ ህግ ነው። የራሱ ግን ስህተቶች አሉት። አንዳንድ መስተካከል ያለባቸውን ነገሮች እናስተካክልና ኦባማ ኬር እንዲቀጥል እናድርግ የሚል ነው አስተሳሰብ።
ስለዚህ ለሪፐብሊካኑ እያቀረቡ ያሉት የመደራደሪያና የመነጋገሪያ ሀሳብ መጀመሪያ ይሄንን ኦባማ ኬርን መሰረዝ የሚባለውን እቅዳችሁንና ሀሳባችሁን አቁሙ የሚል ነው።
እናሻሽለውና ኦልሬዲ 5-6 ዓመት እየሰራ ያለ ህግ ስህተቱን እናውቃለን፣ ጥሩነቱን እናውቃለን፣ ያንን እናስተካክል ነው የሚሉት። እንግዲህ ደግሞ ያው ይሄ ፖለቲካ ነገር ነው። ሪፐብሊካን ደግሞ የዴሞክራቶችን ሀሳብ ወሰዱ ማለት ለእነሱ ጥሩ ስለማይመስል የራሳቸውን ለመፍጠር ነው። ግን አሁን ያሉበት ሁኔታ በጣም አስቸጋሪ ሁኔታ ላይ ነው ያለው።
ዶክተር ብስራት ኃይለ መስቀል ዋሽንግተን ዲሲ በሚገኘው ሃዋርድ ዩኒቨርሲቲ የፋርማሲ ትምህርት ቤት ፕሮፌሰርና የተቋሙ ዓለም አቀፍ መምሪያ ተባባሪ ዳይሬክተር ናቸው። በዲሞክራቶቹም በኩል የሚነሳ የበረታ ተቃውሞ አለ። አዲሱ የሪፐብሊካኑ እንደራሴዎች ረቂቅ ኦባማ ኬር ተመርኩዞበት የነበረውን በባለጠጋ አሜሪካውያን ላይ የተጣለውን ታክስና ቀረጥ መጠን የሚቆርጥ ወይም የሚያስቀር፣ ይህም ድሃውን የሚጎዳ እርምጃ ነው የሚል ሐሳብ አላቸው።
The ultimate reason this bill failed is because the American people just didn't like it. It's not what America stands for.
ይህ ረቂቅ ተቀባይነት ያጣበት ዋናው ምክንያት የአሜሪካ ሕዝብ ስላልወደደው ነው። አሜሪካ የምትቆምለት ወይም የህልውናዋ ምክንያት አሳኪ እቅድ አይደለም። እኛ ከሪፐብሊካን ባልደረቦቻችን ጋር መስራት እንፈልጋለን። ለዚያም ሁለት ሐሳቦች አሉን። አንደኛው ለባለጠጎች ልታደርጉ ያሰባችሁትን የቀረጥና ግብር ቅነሳ ጥንስስ አቁሙ። በሜዲኬድ ላይ ልታደርጉ ያቀዳችሁትን የበጀት ቅነሳና ለአቅም ተመጣጣኝ የጤና ጥበቃ አገልግሎት ዋስትና ህግን የመሰረዝ ሐሳባችሁንም አስወግዱ የሚሉ ናቸው። ቁጭ ብለን የጤና ጥበቃ ዋስትና ህጉን ልናሻሽል በምንችልባቸው ሁኔታዎች ላይ መወያየት እንችላለን።
የህግ መወሰኛ ምክር ቤቱ አናሳ ክፍል ወይም የዴሞክራቱ እንደራሴዎች ክንፍ መሪ የሆኑት ቸክ ሹመር ናቸው። የሁለቱም ፓርቲዎች አባላት የሆኑ ሴናተሮች ከየምርጫ አካባቢያቸውና ከመራጮቻቸው አዲሱን የሪፐብሊካን ሴናተሮች ረቂቅ የሚቃወሙ የስልክ ጥሪዎችና ኢሜሎች ያለማቋረጥ እየደረሷቸው መሆኑን ይናገራሉ። ባለፉት ጥቂት ቀናት ውስጥ ለተቃውሞ ካፒቶል ሂል የወጡ ብዙ ተቃዋሚዎች ታስረዋል።
ለምሽቱ ያልነው በዚሁ ሊጠናቀቅ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19ና 22 ሜትር ባንዶች በየቀኑ ከሚሰት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐዬን ከአቀናባሪያችን ንጉሱ ታምሬ ከተኪው ስርጭት መሐንዲስ እንዲሁም ከተረኛዋ ዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ፋሲል ገበየው በቴክኒክ ቅንብሩ ከንጉሴ ጋር ከንጉሱ ጋር አብረን አምሽተዋል። ነገ ማክሰኞ ከምሽቱ ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። ታዲያ የስንብት ዜማ መርጠናል።
አሁን የትግርኛ ስርጭት ይቀጥላል። ከዜና በኋላ
ከዜማው
በኋላ ማለት ነው።
ማሪንጎ ነው የሚያማሽን። በቃ ምሽት በእኛ በኩል ደህና ደሩ።
Zandramale be malao chajero malao chajero Yerai gabao jamar yedena garo yedena garo Lawar mai ma chene usmana fa yene usmana fa La kande heras mal kano manda mafa lechu manda mafa Zandramale be malao chajero malao chajero Yerai gabao jamar yedena garo yedena garo Alechin beye atale dadem atamat beye mana fatok sagana injoben jet kahel me Ya banana nya fa ba go me kad ma so ya la ko ma de do a ko de de fa kad ma ben ka una ya de kam ya ta ni s
ስቃይ ከሆነ ፍርድን በቃኝ 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 በቃኝ